Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። የሬዲዮ አንቴናችሁን ቀጥ አድርጉ። በዲሽ የምትከታተሉ ደግሞ ዘንበል በፌስቡክ አት ቪኦኤ አማሪክ ላይ በሉ። ላይክ እያደረጋችሁ በጭብጨባና አስተያየቶቻችሁንም አድርሱን። ግቡ፣ ተሳፈሩ፣ ታክሲዋ ሞልታለች። መስታወት አራጋውም አብራኛለች።
ሰላም፣ እንደምናመሻችሁ። የዛሬው ጉዞ ወደ ትምህርት ቤት ነው።
በጣም ከባድ ነው። እንትን ራሱ ትራንስፖርት ራሱ 800 ብር ነው። ከዛ በላይ ነው ምትል ያለቅብሽ ማለት ነው። መንገድ ብቻ ለመሄድ ራሱ 3 ቀን አድረን ነው የምንሄደው። እኛና የምንኖረው ሀረር አካባቢ ነው። 3 ቀን መንገድ ሄደን ነው ምንደርሰው።
የራሴን ስራ ለመስራት ነው እቅዴ።
2 አመት ተማርኩበት ጊዜ ብዙ በፊት ከማላቃቸው ልምዶች ብዙ አዳዲስ ነገሮችን ለማየት እያለ ብዬ አስባለሁ። ከቤተሰብ ተለይቼ ዩኒቨርሲቲ ሲሄድ
የዩኒቨርሲቲና ኮሌጅ ተማሪዎችን አነጋግረናል። ታዲያ በአዲሱ ዓመት ሊያሳኳቸው ያሰቧቸውን በጋቢና ያካፍሉናል።
የፊታችን እሁድ በኦሮሞ ማህበረሰብ የሚከበረው የኢሬቻ በዓል ላይ መንግስት ምንም አይነት ጣልቃ ገብነት እንዳይኖረው የኦሮሞ ፌዴራሊስት ኮንግረስ አሳሰበ።
በሌላ ዜና በደቡብ ብሔሮች ብሔረሰቦች ህዝቦች ክልላዊ መንግስት የቁጫ ህዝቦች ያነሱትን የማንነት ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ በዋስ ከእስር የተፈቱ ሰው ገልጸዋል።
የህዝብ ተወካዮቹን እያሰሩ ናቸው። ቄስ ተገተ፣ መንግስቱ ገበየው፣ ማሴቦ ማንዳደው፣ ማርቆስ ላደው፣ እንድሪያስ አፒሳ፣ በርገኔ ባርሳ፣ አባይነ ገብረ መስቀል ናቸው አሁን ሰሞኑ የታሰሩት።
የወረዳው አስተዳዳሪ መልሳቸው አጭር ነው፣
ውሸት ነው።
ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ ውስጥ በመንግስት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጄ ከተማ ነዋሪዎችና በመንግስት ታጣቂዎች መካከል በተፈጠረ ግጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ገለጹ። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሳቸው ገልጸው ሁኔታው እንደሚያሳስባቸው ተናግረዋል። በ6 ቀን ውስጥ ብቻ የ4 ወጣቶች ህይወት መቀጠፉን ተናግረዋል። የአካባቢውን የመንግስት ተወካዮች ለማግኘት ያደረግነው ከፍተኛ ሙከራ አልተሳካም። አድማጮች፣ የዚህን ዜና ዝርዝር ከደረሰልን በዚሁ በጋቢና ቪኦኤ ላይ የአሊያም ከምሽቱ 3 ሰዓት በሚኖረን ፕሮግራም ይጠብቁ። ወደ ሶማሊያ ስናመራ ሶማሊያ ማዕከላዊ ከተማ ጋልካዮ አቅራቢያ የዩናይትድ ስቴትስ ጦር ዛሬ ባካሄደው የአየር ድብደባ የመንግስቱን ወታደሮች መግደሉን የሶማሊያ ባለስልጣናት አስታወቁ። ጄሂዲን ከምትባል ቀበሌ ወጣ ብሎ ባለው የሶማሊያ ጦር ወታደራዊ መደብ ላይ ዛሬ ተፈጽሟል ባሉት ድብደባ 22 ወታደሮች መገደላቸውንና ሌሎች 16 መቁሰላቸውን የጋልሙዱግ ክልል አስተዳደር የጸጥታ ሚኒስቴር ኦስማን ኢሴኑር ለቪኦኤ የሶማሊኛ ዝግጅት ክፍል ገልጸዋል። ሚኒስትሩ ለአሜሪካ ጦር የተሳሳተ መረጃ ሰጥተዋል ያሏቸውን የአጎራባቿን የፑንትላንድ አስተዳደር ኮንነዋል። ድብደባው በተፈጸመበት በወታደራዊ መደብ ላይ ተገኝተው የተመለከቱ ጋዜጠኞች 14 አስክሬኖችን መቁጠራቸውንና 1 ቁስለኞችን ማየታቸውን ዘግበዋል። ጋቦን ባካሄደችው በውዝግብ የታጀበ ምርጫ በጠባብ ብልጫ ማሸነፋቸው የተነገረው ነባሩ ፕሬዚዳንት አሊ ቦንጎ በ2ኛው የ7 ዓመታት የስልጣን ዘመን ዛሬ ቃለ መሐላ ፈጸሙ። ፕሬዚዳንቱ በዚህ ወቅት ባደረጉት ንግግር ችግሮቻቸውን በሀገር ውስጥ ለመፍታት ጥሪ አሰምተዋል። በአጠቃላይ በተለይ ደግሞ በባንቱ ወግና ልማድ መሰረት ዜጎቻችንን ሁሉ ሊያረኩ የሚችሉ መፍትሄዎችን ቁጭ ብለን እንድንፈልግ ይመለከተናል የምትሉ ዜጎቼን ሁሉ እጋብዛለሁ። እዚህ ችግሮች ሁሉ በቤተሰብ ውስጥ የሚፈቱ ናቸው ሲሉም ተናግረዋል። በመጨረሻም የዓለም መሪዎች ዛሬ ማለዳ ላይ ላረፉት የቀድሞ የእስራኤል ፕሬዚዳንትና ጠቅላይ ሚኒስቴር ሺሞን ፔሬዝ ሀዘናቸውን እየገለጹ ነው። ሺሞን ፔሬዝ የእስራኤል መንግስት ከተፈጠረበት ከመጣበት ጊዜ አንስቶ በመንግስት ውስጥ በተለያየ ከፍተኛ የስልጣን ቦታዎች አገልግለዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በኢትዮጵያ ለመጀመሪያ ዲግሪ በተለያየ ሙያ ትምህርታቸውን በመከታተል ላይ የሚገኙ የዩኒቨርሲቲ ተማሪዎች እረፍታቸውን ጨርሰው የ2009 የትምህርት ዘመንን ለመጀመር ከፊታችን ሰኞ ጀምሮ ወደ የትምህርት ገበታቸው ይመለሳሉ። በአዲስ አበባ፣ በወልቂጤ፣ በመቱ፣ በድሬዳዋና በዲላ ዩኒቨርሲቲ ትምህርታቸውን በመከታተል ላይ የሚገኙ ተማሪዎችን ከእረፍት መልስ በአዲሱ ዓመት ስላቀዱት የትምህርት ዘመን መስታወት አድራጋው በስልክ አናግራቸዋለች።
ስሜ ማህደር ነው። ማህደር ስላሴ።
የት ዩኒቨርሲቲ ነው ትምህርትሽን በመከታተል ላይ የምትገኘው?
አዲስ አበባ ዩኒቨርሲቲ።
የስንተኛ ዓመት ተማሪ ነሽ?
አሁን ወደ ሶስተኛ።
ምንድን ነው እያጠናሽ ያለሽው?
ሶፍትዌር ኢንጂነሪንግ።
2009 ዓመተ ምህረት አዲስ ዓመት ነው። ጥሩ ስኬት የነበረሽም ሊኖር ይችላል፣ ድክመትም የነበረሽ ሊኖር ይችላል። የምታቀጭውን ነገር ብትነግሪኝ።
ድክመት ምንድን ነው? የባለፈው ዓመት ላይ ፕሮጀክት ስንሰራ ብዙዎቹን ፕሮጀክት የሰራነው ባለቀ ሰዓት ላይ ነበረ። ማለት ሰርተናል ጨርሰናል፣ ግን ተረጋግተን ልንሰራ ስላልቻለን ድክመቴን እሱ ነው የምለው እና አሁን ወዲያውኑ እንደገባን ክላስ መጀመር ነው የምፈልገው። በተቻለ መጠን ካለፈው የበለጠ በዚህ ዓመት ብዙ ፕሮጀክት እንሰራ እና አላለ ሰው ሊገዛኝ የሚችል ወይም ደግሞ ለሰው መስራት የምችለው አይነት ለመስሪያ ቤት ማምለት እንደዛ ነገር ማድረግ ነው የምቅድ።
እሺ፣ ወደፊት ምንድን ነው መስራት የምታስቢው? ተምረሽ ከጨረሽ በኋላ ከተመረቅሽ በኋላ
በዚህ ነው በሶፍትዌር ኢንጂኒሪንግ የራሴን ስራ ለመስራት ነው እቅዴ።
ምን አይነት ስራ? ለምሳሌ
ማለት ዌብሳይት ዲዛይን ማድረግ፣ ፕሮግራም ተማለት መጽሐፍ ምናምን ነገር።
እሺ ማህደር፣ አመሰግናለሁ በጣም። መልካም የትምህርት ዘመን።
እሺ፣ ቴንኪ በጣም።
ቃል ኪዳን እየርታ ትባላለሁ።
እሺ፣ የት ዩኒቨርሲቲ ነው አሁን ትምህርትሽን በመከታተል ላይ የምትገኙ?
ወልቂጤ ዩኒቨርሲቲ።
የስንተኛ አመት ተማሪ ነሽ?
አሁን ወደ ሶስተኛ አመት።
ምንድን ነው በማጥናት ላይ የምትገኙ?
ሜካኒካል ኢንጂነሪንግ። 2 አመት ተማርኩበት ጊዜ ብዙ በፊት ከማላቃቸው ልምዶች ብዙ አዳዲስ ነገሮችን ለማየት ችያለሁ ብዬ አስባለሁ። ከቤተሰብ ተለይቼ ዩኒቨርሲቲ ሲሄድ በተለይ ክፍለ ሀገር መሆኑን መጀመሪያ ላይ ትንሽ ከብዶኝ ነበረ፣ ግን እዛ ያለው ኢንቫይሮንመንት ኑሮ ጥሩ ነው፣ ደስ ይላል።
የትምህርት አሰጣጡ ሁኔታ?
የትምህርት አሰጣጡ ምንም አይልም። አንዳንድ አስተማሪዎች በደንብ ስኪልድ ያልሆኑ አስተማሪዎች ያጋጥማሉ አልፎ አልፎ፣ በተረፈ ግን እንዲህ በጠቅላላው ሲታይ ጥሩ ነው። የየነት ኑሮ በቃ አዲስ ህይወት መመስረት ማለት ነው። እዛ ያው እያንዳንዱ አክቲቪቲ በዶርም ነው የምትኖሩ፣ የተለያየ ጸባይ ያላቸው ልጆች ጋር፣ ከተለያየ ባህል የመጡ ልጆች ጋር ትገናኛለሽ። ከእነሱ ጋር እንዴት ኮሚኒኬት ማድረግ ስን ትማሪያለሽ። እንደ ቤተሰብ መታየት አለ፣ እዛ ያለው ሶሻል ላይፍ አለ። ራስሽንም ችለሽ መንቀሳቀስ ይኖራል። የራስሽን ነገሮች በኃላፊነት የምትወጭበት እድል ታገኛለሽ።
አሁን በዚህኛው አመት ይሄን አደርጋለሁ ብለሽ ያቀድሽው ነገር አለ?
አዎ፣ ማለት በዚህ 2 አመት ውስጥ ብዙ ነገሮች ላክ ማረጋቸውን ነገሮች ለማየት ችያለሁ። በሙያዬ ስኪልድ ሰው ሆኜ በደንብ ከወጣው ቴክኒካል ነገሮች በተለይ አውቶሞቲቭ ላይ የመኪና ስራ ላይ በደንብ ብዙ ነገሮችን ሰራለሁ ብዬ አቅዳለሁ። ፋብሪካ ውስጥ ሰራ ደስ ይለኛል። ከዛ በኋላ ያለውን እንግዲህ ያለኝን አቅም እያየሁ አዳዲስ ነገሮች በሙያዬ ለመስራት አስባለሁ ማለት ነው።
ምንድን ነው እያጠናህ ያለኸው?
እኔ ኢኮኖሚክስ ነው።
የት ዩኒቨርሲቲ ነው የምታጠናው?
መቱ። ሶሻል ተማሪ ስለነበር በዛ ነው እንትን ያልኩታ የደረሰኝ እሱ ነው።
እንግዲህ ካለህበት አካባቢ መቱ ራቅ ያለ ነው እና ምን ይመስላል የመቱ ዩኒቨርሲቲ ህይወት? ትምህርቱ ምን ይመስላል?
በጣም ከባድ ነው። እንትን ራሱ ትራንስፖርት ራሱ 800 ብር ነው። ከዛ በላይ ነው ምትል ያለቅብሽ ማለት ነው። መንገድ ብቻ ለመሄድ ራሱ 3 ቀን አድረን ነው የምንሄደው።
እሺ።
እኛና የምንኖረው ሀረር አካባቢ ነው። 3 ቀን መንገድ ሄደን ነው ምንደርሰው።
ዩኒቨርሲቲ ውስጥስ የትምህርት አሰጣጥ ሁኔታ ምን ይመስላል እስቲ ንገረኝ።
ትምህርት አሰጣጡ ያው ትምህርቱ አሪፍ ነው፣ ምንም አይልም።
የስንተኛ አመት ተማሪ ነህ?
ዘንድሮ 2ኛ አመት።
እንግዲህ መልካም የትምህርት ዘመን ይሁንልህ።
እሺ፣ እናመሰግናለን።
አመሰግናለሁ።
ስሜ ቤተልሔም ካሳኑ ይባላል። የምማርበት ግቢ ድሬዳዋ ዩኒቨርሲቲ ነው። እኔ የምማርበት ዲፓርትመንት ኮተን ወይም ደግሞ ኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት ይባላል እና ለ2009 ዓ.ም የትምህርት ዘመን ያሰብኩት እቅዴ ከዚህ በፊት ያጋጠሙኝ ብዙ ፌለሪቲዎች አሉ፣ ያው ድክመቶች ይኖራሉ ትምህርት ላይ እና እነዚያን ነገሮች አሻሽዬ በዚህ አመት ካመጣሁት ውጤት ሞር ደግሞ የተሻለ የተባለ ውጤት ለማምጣት ጥሩ የሆነ ነገር ከተማሪዎች ከግቢ ልጆች ጋርም እንዲሁም ጥሩ የሆነ ኮሚኒኬሽን እንዲኖረኝ ለማድረግ ነው እቅዴ እና ያው ጥሩ አመት እንዲሆን ተስፋ አደርጋለሁ ለራሴም።
እስካሁን ድረስ የትምህርት አሰጣጡ ምን ይመስላል?
ትምህርት አሰጣጣቸው ጥሩ ነው፣ ያው ፐርፌክት ባይባልም ትንሽ ችግር አለ ብዬ ማስበው አስተማሪዎች ላይ ነው። እሱም ምንድን ነው አንዳንድ አስተማሪዎች የተሰጣቸውን ጊዜ በአግባቡ አይጠቀሙም። ላይክ አሁን ኮርስ ለስድስት ወር የምንማረውን አንድ ኮርስ በሳምንት ወይም በሁለት ሳምንት ብቻ አፋጥ ነው የምንጨርስበት ሁኔታ አለ። አንዳንድ አስተማሪዎች ደግሞ ከተሰጣቸው ጊዜ በጣም በመዘግየት ከፈተና በኋላ ሳንጨርሰው ራሱ በራሳችን አንብበን የምንገባበት ሁኔታ አለ። ይሄ ድክመቶች ናቸው። አብዛኞቹ ጥሩ ናቸው።
አሁን የስንተኛ አመት ተማሪ ነሽ?
ስድስተኛ አመት ተማሪ ነኝ።
እሺ፣ መልካም የትምህርት ጊዜ ይሁንልሽ።
እሺ፣ አመሰግናለሁ።
እሺ፣
ስሜ ብሩክ ፍቃድ ይባላል። የማረው ድሬዳዋ ዩኒቨርሲቲ ነው። ሶስተኛ አመት የኬሚካል ኢንጂነሪንግ ተማሪ ነኝ።
ለዚህ ለ2009 ዓ.ም ምንድን ነው ያቀድከው?
አሁን ላይ ካለሁበት ጊዜ በቀጣይነት ደግሞ የተሻለ ግሬድ ለማምጣት ነው የምጠነው። ከዛ በዘለለ ጊዜን በአግባቡ ለመጠቀም እሞክራለሁ። ዩኒቨርሲቲ የሰጠኝን 24 ሰዓት እንደሚገባ አድርጌ ለመጠቀም አቅጄ ተነስቻለሁ።
ድሬዳዋ ዩኒቨርሲቲ ውስጥ ኑሮ ምን ይመስላል? የየዕለት ውሏችሁ ምን ይመስላል?
በጣም ደስ ይላል። ማለት ከሌሎች ግቢ ምናምን በጣም ነው ፈታ ያለ ግቢ ነው። ያው እንደሚወራው ሞቃታማ ነው ግቢው። ቢሆንም አሁን ላይ በጣም በቃ አሪፍ የምትይው ክላስ ላይ ደርሷል። ምክንያቱም ሁሉም ነገሮች ምናምን እየተሟሉ ነው። ሞስት ኦፍ ታይም ብዙ ጊዜ ከጓደኞች ጋር በጋራ ሆነሽ ፊልም ማየት፣ በጋራ ሆነሽ ሰው መዘልዘል፣ በጋራ ሆነሽ
ሰው መዘልዘል
ማጥናት ምናምን መተራረም ምናምን ስለሚኖር ዝንዘራ ነው። በቃ እንግዲህ ስንተራረም እንውላለን። ትርፍስ
መልካም ጊዜ።
እኔ አብርሃም ብራውን።
የት ዩኒቨርሲቲ ነው አሁን እየተማርክ ያለኸው?
ዲላ ዩኒቨርሲቲ።
የስንተኛ አመት ተማሪ ነህ?
አሁን ሁለተኛ አመት።
ምንድን ነው በማጥናት ላይ የምትገኘው?
ኤሌክትሪካል ኢንጂነሪንግ። በ2008 የሚጎሉትን ነገሮች በ2009 አስተካክሎ ለመስራት ያዋል።
ምንድን ነበር የጎደለ?
ለምሳሌ ያው ኮሚኒኬት እንግሊሽ ያው ኤረሮች ነበሩ፣ እነሱ ለማስተካከል ሞክራል።
ጥሩ ውጤት ነበረህ ባለፈው አመት?
3.8።
ጎበዝ ተማሪ ነህ ማለት ነው። ስለዚህ ይህን ጉብዝናህን በዚህኛውም አመት ለመቀጠል ነው ሀሳብህ። ዲላ ዩኒቨርሲቲ እንግዲህ ለማያውቁት ሰዎች እስቲ ግለጽላቸው ምን ይመስላል?
ያው ዲላ ዩኒቨርሲቲ ደቡብ ክልል ነው የሚገኝ እና ያው የተወሰኑ ቻሌንጆች አሉ ዩኒቨርሲቲ ውስጥ ወጣት ተማሪ እንደመሆናችን መጠን ስከር ነው። ያው እንደ ማንኛውም ዩኒቨርሲቲ የተወሰኑ ችግሮች ይኖሩታል። ለምሳሌ ያው መሰረተ ልማቶች ምናምን ችግሮች አሉ እና በብዛት የሚሰሩ ስራዎች እንዳለ በኮኦርዲኔሽን ነው። የተወሰኑ ስራዎች ብቻ ናቸው ኤግዛም ምናምን የመሳሰለ ነገር በግል የሚሰራው ማለት።
ምንድን ነው ለመስራት የምታስበው ትምህርትህን ስትጨርስ?
ያው እኔ የማስበው ያው በራሴ አዲስ ስራ ፈጥሮ ለመስራት ነው ማለት።
ምን አይነት ስራ ነው መፍጠር የምታስበው? ለምሳሌ
ያው ሪሞት ኮንትሮል ምናምን የመሳሰሉትን ከሱ ጋር የተያዙ ነገሮች ነው።
በጣም ነው የማመሰግነው። መልካም የትምህርት ዘመን ይሁንልህ አብርሃም።
Shirin Gabina VOA kuke saurare yanzu haka tare da Henok Femte da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Femte and Mr. Ward Aragao.
የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ዝግጅታችን ይቀጥላል። አሁን ሙዚቃን ጋብዛችሁ ዲጄ ፋትሶ ሱራፌል ሽፈራው።
እንዴት ናችሁ አድማጮቻችን? ዛሬ ተመልሻለሁ። ትምህርት ቤት ብላችኋል፣ ትምህርት ይከፈታል ብላችኋል። ሞቅ ያለ የሚያነሳሳ ስለ ትምህርት
ይከፈታል።
የእኛ ናቸው የእኛ ለእኛ ይሰኛል።
መልካም የትምህርት ዘመን በዚህ አጋጣሚ ለሁሉም ተማሪዎች
የኛዎች እናመሰግናለን። ወደ ደቡብ ክልል እናምራ። አሁን በደቡብ ብሔሮች ብሔረሰቦችና ህዝቦች ክልላዊ መንግስት የቁጫ ህዝቦች ያነሱትን በቋንቋና በባህል እንደዚሁም የራስ ገዝ አስተዳደር ጥያቄ ተከትሎ ሰዎች እየታሰሩ መሆኑን አንድ በዋስ ከእስር የተፈቱ ግለሰብ ለአሜሪካ ድምፅ ሬዲዮ ገልጸዋል። የወረዳው አስተዳዳሪ በጉዳዩ አንድም ሰው አልታሰረም ብለዋል። መለስካቸው አማረ ዝርዝሩን ይዟል።
ለደህንነቴ እሰጋለሁና ስሜ ይፋ አይውጣ ያሉ አንድ የቁጫ ተወላጅ እንደሆኑ የሚናገሩ ሰው የቁጫ ህዝብ የማንነቱ ጥያቄዎች እውቅና እንዲሰጣቸው መጠየቅ ከጀመረ ዓመታት ተቆጥረዋል ይላሉ። ከ2005 ዓ.ም ጀምሮ ለዚህ ጥያቄ የቁጫ ህዝብ መፍትሄ ይሰጠው ዘንድ ብርቱ ትግል እንዳካሄድና በአጸፋውም ከግድያ ጀምሮ ብዙ ጉዳት እንደደረሰበትም ያስታውሳሉ። ዛሬም እየተፈጸመ ነው ያሉትን እንዲህ ይገልጹታል።
በሚል ህዝብ ተወካዮቹን እያሰሩ ናቸው። ህዝብ ተወካዮች ቄ ተገተ፣ መንግስቱ ገበየው፣ ማሴቦ ማንዳደው፣ ማርቆስ ላደው፣ እንድሪያስ አብቲሳ፣ በርገኔ ባሳ፣ አባይነ ገብረ መስቀል ናቸው አሁን ሰሞኑ የታሰሩት። ከነዛ ግን ማምር ተገተንና መንግስቱ ገበየው እና ማሴቦ ማንዳደውን ሶስቱን ዋስትና ሰጥተዋል።
እኒሁ ሰው እንደሚሉት ታሳሪዎቹ የሚያዙበት ስርዓት የሀገሪቱን ህግጋት ያሟሉ አይደሉም። በእርሳቸው አስተያየት በስልጣን ላይ ያሉት የአካባቢው ሹማምንት የጠሉትንና ከአካባቢው ህዝብ ጋር የሚግባባና ተሰሚነት ያለውን ሰው አንድ ዳኛ በፈረመበትና ማንኛውንም ሰው ለማሰር በሚያስችል ትዕዛዝ እያሳዩ እስሩን እንደሚያካሄዱ ይናገራሉ። ለእስረኞችም ምንም አይነት የፍርድ ቤት ትዕዛዝ አይሰጡም። በተመሳሳይ ሁኔታ እንደታሰሩና በዋስ እንደተፈቱ የሚናገሩት አቶ መንግስቱ ገበየሁ የታሰሩበትን አካሄድ በዝርዝር ገልጸዋል።
እኔ የታሰርኩት በቁጫ ማንነት ጉዳይ ከፌዴሬሽን ምክር ቤት ደብዳቤ አምጥተሃል ተብዬ ነው የታሰርኩት እና ደግሞ በዛ ማንነት ምክንያት ህዝቡን ትቀሰቅሳለህ፣ ገንዘብ ታዋጣለህ ተብዬ ነው የታሰርኩት። ወንጀል ፖሊስ ተጠርጥሯል ያለው ወንጀል ከፌዴሬሽን ለክልል ምክር ቤት የተጻፈውን ደብዳቤ አምጥቷል። ስለዚህ ይህን ደብዳቤ ይዞ ከቀበሌ ተገኝቷል እና በዚህ ጉዳይ ህዝብን በማንነት ጉዳይ እየቀሰቀሰ ነው፣ የሞተ ነገር መንግስት የምላሽ የማይሰጠው ነገር እየቀሰቀሰ ነው ብሎኝ ነው።
በዚህ ሁኔታ ከተያዙ በኋላ ፖሊስ ለፍርድ ቤቱ ምርመራውን ለማጣራት የ14 ቀን ተጨማሪ ጊዜ እንዲሰጠው መጠየቁን ይናገራሉ። ይሁንና ፖሊስ ለፍርድ ቤቱ በሰጠው ቃል መሰረት ምርመራውን በጊዜው ሊያጣራ ባለመቻሉ ፍርድ ቤቱ በዋስ ከእስር እንደፈታቸው አስረድተዋል። የወረዳውን አስተዳዳሪ አቶ ዴማ ሻራን ይህ እስር በእርግጥ ይካሄድ እንደሆነና ከሆነ ስለምን እንደሚፈጸም በስልክ ጠይቄያቸው ነበረ።
አደገኛ መንገድ ላይ ስላለው ድምፅም አይሰማኝም። አሁን ያልከውን በጨረታ እየሰማሁ ነበር። እሱ ውሸት ነው
ማለት ውሸት ነው። ሰዎች አልታሰሩ እኔ መረጃ አለኝ መቼም እንደዚያ ያለ ነገር እንዳለ።
ኦኬ አሁን ወይም እኔ ስመለስ ደውልና ማረጋገጥ እችላለሁ። ምንም አሁን ግን ያልከው ነገር ውሸት መሆኑን አሁን ከምትናገረው በጨረታ ነው እየተሰማኝ ያለው። መንገድ አደገኛ መንገድ ላይ ነኝ።
በቁጫ የማንነት ጥያቄና ይህንኑ ተከትሎ በተለያዩ ወቅቶች ስለተቀሰቀሱ ግጭቶች፣ በሕይወትና በንብረት ላይ ስለደረሱ ጉዳቶች ቪኦኤ ቀደም ሲል የተለያዩ ዘገባዎችን ማቅረቡ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። በነገራችሁ ላይ የቁጫ ህዝብ በደቡብ ብሔር ብሔረሰቦች ክልል የሚገኝ አንድ ወረዳ ሲሆን በዛ የሚኖሩ ሰዎች ናቸው። ህዝቡ በህገ መንግስቱ መሰረት የራሱን ባህል ለማጎልበትና ቋንቋውን ለማሳደግ የራሱን አስተዳደር ለመመስረት ሲጠይቅ መቆየቱ ይታወሳል። ወደ ተከታዩ ዘገባችን እንለፍ።
በኦሮሚያ ክልል በምዕራብ አርሲና በምዕራብ ወለጋ ውስጥ በመንግስት ታጣቂዎች የሚፈጸም ግድያ መቀጠሉን እንዲሁም በአጂ ከተማ በነዋሪዎችና በታጣቂዎች መካከል በተፈጠረ ግጭት ከህዝቡም ከታጣቂዎችም ህይወት መጥፋቱን ነዋሪዎች ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ በበኩሉ ግድያው መቀጠሉን ሪፖርት እንደሚደርሳቸው ገልጸው ቀጣይ ሁኔታው እንደሚያሳስባቸውም ተናግረዋል። የአካባቢውን የመንግስት ተወካዮች ለማግኘት ያደረግነው ሙከራ አልተሳካም። የአፋን ኦሮሞ ዝግጅት ክፍላችን ያጠናቀሩትን ዘገባ ጽዮን ግርማ እንዴት አቅርበዋለች።
ያነጋገርናቸው ነዋሪዎች ለአሜሪካ ድምጽ እንደተናገሩት ሰኞ መስከረም 16 ቀን 2009 ዓ.ም በመስቀል በዓል ዋዜ ማለት በምዕራብ ወለጋ መንዲ ከተማ ልደታ አመና የተባለ የ15 ዓመት ወጣት በታጣቂዎች መገደሉን ነው። የሟች ታላቅ ወንድም ወጣት ሽብሩ አመና ሁኔታውን ለአሜሪካ ድምጽ ሲያስረዳ የወንድሙን አስክሬን ቀድመው ያዩት ወላጅ እናታቸው እንደሆኑ ይናገራል። ሌላ ያካባቢው ነዋሪ ያካባቢው ባለስልጣናት በአሉን ለማክበር ማንንም እንዳይወጣ ማስጠንቀቂያ ተሰጥቶ እንደነበር አስታውሰው፣ ነገር ግን ችቦ ለኩሰው በአሉን በማክበር ላይ ከነበሩ ወጣቶች መካከል ወጣት ልደታ መገደሉን ሰማን ብለዋል። በሌላ በኩል ደግሞ በምዕራብ አርሲ በሻላና አጄ አካባቢ አርብ መስከረም 13 ቀን 2009 ዓ.ም የመንግስት ታጣቂዎች ሰው ለማሰር ወደ አካባቢው በመጡበት ወቅት በተፈጠረ ግጭት ከሁለቱም ወገን ሰው መመታቱንና ህይወት መጥፋቱን ነዋሪዎች ይናገራሉ። ስሙ እንዳይገለጽ የጠየቀ አንድ የአካባቢው ነዋሪ በዚህ ዕለት ማሞ ገሪና የተባለ ወጣት መገደሉን ይናገራል። በተጨማሪም በቄለም ወለጋ የማሎግ ወለል ወረዳ ተጆ ከተማ መስከረም 17 ቀን 2009 ዓ.ም በመስቀል በዓል ዋዜማ ወጣቶች የደመራ በዓልን በማክበር ላይ ባሉበት ወቅት ከታጣቂዎች በተከፈተ ተኩስ 6 ሰዎች መመታታቸውን ነዋሪዎች ይናገራሉ። ስሙ ቢጠቀስ ችግር እንደሚደርስበት የተናገረው የከተማው ነዋሪ ሁኔታውን ለአሜሪካ ድምጽ ሲያስረዳ በጥይት ከተመቱት ውስጥ ኢያሱ ሰለሞን ኢታፋ የተባለ ወጣት መሞቱን ይናገራል። የደምቢዶሎ ሆስፒታል የህክምና ባለሙያ የሆኑት ዶክተር ጸጋይ ባይሳ ወጣቶቹ በጥይት መመታታቸውንና ሟቹም ህይወቱ ያለፈው ደረቱን በመታው ጥይት መሆኑን ገልጸዋል። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹን እነዚህ ሪፖርቶች ደርሰዋቸው እንደሆነ ጠይቀናቸው ነበር።
ይሄ ስር የሰደደ በጣም አስከፊ የሆነ ጉዳይ ነው የተፈጸመው። በተለይ በቅርብ ጊዜ የተከበሩ የኦህዴድ ሊቀመንበር አቶ ለማ መገርሳ ከተመረጡ ጊዜ ወዲህ ድርጅታቸው በህዝብ ፍላጎት ላይ የተመሰረተ ምሳሌያዊ እርምጃ በማድረግ ከህዝቡ ጎን ሁልጊዜ እንደሚሆን በኢትዮጵያ ቴሌኮሙኒኬሽን በኩል በሰጡት በጽሁፍ መልእክት ድርጅታቸው በህዝብ ፍላጎት ላይ የተመሰረተ ምሳሌያዊ እርምጃ በማድረግ ከህዝቡ ጎን ሁልጊዜ እንደሚሆን ገልጸው ነበር። በእኛም እምነቱ ይሄ በጠራራ ፀሐይ የሚካሄደው በታጣቂዎች የሚደረገው ግድያ ይቆማል የሚል ግምት ነበረን። ይሄ ሊሆን አልቻለም። በየቦታው ለምሳሌ በለቀምት አዲሱ ይተፋ ይፋ፣ በወለጋ በምዕራብ ወለጋ መንዲ ከተማ ላይ ልደታ አመና፣ እንዲሁም ቀለም ወለጋ ላይ 5 ሰዎች በጥይት ተመቶ አንደኛው ግን ኢያሱ ሰለሞን መሞቱ ተጆ ከተማ ላይ መሞቱ፣ እንዲሁም ማሞ ገሪና በምዕራብ አርሲ አጄ ከተማ ላይ እንደተገደሉ ይገልጻል እና ሪፖርቱ ደርሶናል። ይሄ መሆኑን እናውቃለን።
በአጠቃላይ አቶ ሙላቱ ገመቹ ለአሜሪካ ድምጽ ሲያስረዱ በስድስት ቀናት ውስጥ የ4 ሰው ህይወት መጥፋቱን ገልጸው አቤት የሚባልበት ቦታ እንደሌለ አክለው ተናግረዋል። ይህንን ሁኔታ በተመለከተ ከመንግስት በኩል ምላሽ ለማግኘት የእያንዳንዱን ከተማ የመንግስት ባለስልጣናትና የመንግስት ኮሚኒኬሽን ኃላፊዎች ለማነጋገር ከፍተኛ ጥረት ብናደርግም በተለያየ ምክንያትና በተለያየ ምላሻቸውን ማካተት አልቻልንም። ምላሻቸውን አካተን ተጨማሪ ዘገባዎችን ለማቅረብ ጥረት ማድረጋችንን እንቀጥላለን።
እናመሰግናለን ጽዮን። ለመጨረሻው ዘገባ ወደ አዲስ አበባ እናምራ። የፊታችን እሁድ የኢሬቻ በዓል በኦሮሞ ማህበረሰብ ይከበራል። የኦሮሞ ፌዴራሊስት ኮንግረስ የሚያሳስበኝ ጉዳይ አለ፣ የመንግስት ጣልቃ ገብነት እንዳይኖር ይላል።
ከመስቀል በኋላ በሚመጣው የመጀመሪያ እሁድ በየአመቱ የሚከበረው የኢሬቻ በዓል እነሆ ዘንድሮም ቀኑ ደርሷል። የፊታችን እሁድ በተለይ በቢሾፍቱ ሆራ አርሲዴ የሚከበረው በዓል ዝግጅት እየተደረገበት ነው። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ግን በዝግጅቱ አካሄድ ደስተኛ አይደለም። ፓርቲው ይህንን አስመልክቶ ባወጣው መግለጫ ኢሬቻ የኦሮሞ ህዝብ የባህልና የእምነት በዓል መሆኑን አስታውሷል። ይህም ሆኖ የበዓሉ አከባበር ከሚጠይቀው ውጪ እንቅስቃሴዎች እየተደረጉ መሆኑን አስታውቋል። የኢሬቻ ታላቁ ሩጫ በሚል ዝግጅት መኖሩን፣ እንደዚህ አይነት ጨርቅ ያዙ፣ እንደዚህ አይነቱን ምልክት ግን አትያዙ የሚሉ ውትወታዎች መኖራቸውንም አመልክቷል። እናም የፖለቲካም ሆነ የግል ፍላጎታቸውን በህዝብ ላይ ለመጫን እየሞከሩ ነው ሲል የክልሉን ገዢ ፓርቲና መንግስትን ወንጅሏል። ኢሬቻ የባህልና የምስጋና ቀን መሆኑ እየታወቀ አከባበሩ ከሚጠይቀው ውጪ የሚፈጸሙ ተግባራት መኖራቸውንም ጠቁሟል። በመልካም ወረጃው መንገድ ላይ የሙዚቃ ቡድን አደራጅቶ ማስጨፈርና የፖለቲካ ሰዎች ንግግር ደግሞ መግለጫው ለዚህ በምሳሌነት የጠቀሳቸው ናቸው። የኦሮሞ ፌዴራሊስት ኮንግረስ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ ይህንን ለቪኦኤ አብራርተዋል።
የፖለቲካ ንግግር የሚደረጉ በገዢ ፓርቲ አባላት የፖለቲካ ንግግር ይደረጋል። እኔ ለምሳሌ ተመላልሼ አይቻለሁ። ወደ ሆራው ወይም ወደ ሀይቁ መውረጃ አካባቢ ላይ ህዝቡ ሲወጣና ሲገባ ጭፈራ አለ። አላስፈላጊ የሆነ ጭፈራ ማለት ነው።
ከዚህ ቀደም አልነበረም ጭፈራው መቼ ነው የተጀመረው?
ቆይቷል ማለት ከዚህ ቀደም ወደ 2-3 አካባቢ ዙር ወይም አመታትን እንደውም ከ10 አመታት ወዲህ ተመላልሼ አይቻለሁ።
አለ
ጭፈራው። ይሄው ጭፈራው አለ።
የተቃውሞ እንቅስቃሴዎችን ተከትሎ በኦሮሚያ በአማራና በደቡብ ክልል በመቶዎች የሚቆጠሩ ሰዎች መገደላቸውን አቶ ጥሩነህ አስተውሰዋል። የባሉ አከባበርም ይሄንን ከግምት ያስገባ መሆን እንዳለበት ተናግረዋል።
ኢትዮጵያውያን ብቻ ሳይሆኑ የዓለም ህብረተሰብ ኢትዮጵያ ውስጥ ምን አይነት ህዝባዊ እንቅስቃሴ ህዝባዊ መነሳሳት እንዳለ መንግስት ደግሞ የሰጠውን ወይም የወሰደውን አላስፈላጊ ከአቅም በላይ የሆነ እርምጃ መውሰዱን የሚረዱበት ስለሆነ ህብረተሰባችንን ይሄንን በዝምታ በጸሎት በውይይት ቢያስቦ እንመርጣለን። ምክንያቱም የዓለም ህብረተሰብ በተለይ ደግሞ ኢትዮጵያውያን በተለይም ደግሞ የኦሮሞ ህዝብ ውስጡ በጣም ቆስሏል። ልጆቹ ሞተዋል። እርጉዝ ነፍሰ ጡር የሆኑ ሴቶች ሞተዋል። አዛውንቶች ሞተዋል፣ ተገድለዋል። የፖለቲካ አመራሩ ሞተዋል ወይም ደግሞ እስር ቤት ተወርውሯል። ተቃዋሚ የፖለቲካ አመራር አባላት ወደ እስር ቤት ተወርውሯል፣ ተገድለዋል። እነዚህን ብናስባቸው ትምርታዊ ይሆናል። ልንረጋጋ ወይም ኢትዮጵያውያን ገዢውን ፓርቲ ጭምር ልማርበትና ልረጋጋ ተመልሶ ሊያስብ የሚችልበት ሁኔታ እንዲፈጠር ነው። ጫና ለማድረግ ነው፣ ግፊት ለማድረግ ነው፣ ጥሪ ለማድረግ ነው፣ የግንዛቤ ጫና ለመፍጠር ነው። ይሄን መግለጫ ይሄንን አስተካክን ያወጣ ነው።
የባሉ አከባበርም ይሄንን ከግምት ያስገባ መሆን እንዳለበት ተናግረዋል። በዚሁ የኦፌኮ መግለጫ ላይ ከክልሉ ባለስልጣናት ምላሽ ለማግኘት ሞክሬያለሁ። ነገ ምላሽ እንደሚሰጡኝ ነው የኦሮሚያ ክልላዊ መንግስት ቃል አቀባይ አቶ ፈቃዱ ተሰማ ይነገሩኝ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዛሬው ፕሮግራማችን ተጠናቋል። እኔ መስታወት አረጋውና
ሄኖክ ሰማእግዚአብሔር ነን። መልካም ምሽት።
መልካም ምሽት።